አድማጮችና ተመልካቾች የጋቢና ቪኦኤ መሰናዷችን ከአሜሪካ ድምጽ ጀመረ። ዛሬ ምሽት ወደ እናንተ ከምናደርሳቸው ዘገባዎች መካከል
በቡና ሲቆላ የሚመጡ የተለያዩ ዌስቶች አሉ። ብዙ ጊዜ ወደ ቆሻሻ መጣያ ወይንም ወደ ላንድ ፊልድ ነው ወይንም ደግሞ ገበሬዎች ደግሞ በብዛት ምንድነው የሚያደርጉት ያቃጥሉታል፣ ይሰበሰብና ያቃጥሉታል። ይሄ ራሱ የሆነ የኢንቫይሮንመንታል ኢፌክት አለው።
የቡና ተረፈ ምርትን ለዳግም ጥቅም የሚያወል ተቋም የመሰረተውን አልማው ሞላን ነው ቀደም ሲል የሰማችሁት። የምሽቱ እንግዳችን ነው። ሌሎች ወጣቶችን የሚመለከቱ ልዩ ልዩ መሰናዶችንም አዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። አብራችሁን እንድታመሹ ከወዲሁ እየጋበዝ ወደ ቀዳሚው መሰናዶ እናምራ። በርካታ የዓለም ህዝቦች አንቂ መጠጥ የሆነው ቡና ተረፈ ምርቶቹ ለከባቢ አየር ለበርካታ የዓለም ህዝቦች አንቂ የሆነው ይህ መጠጥ ለበርካታ የአካባቢ አየር ብክለት መንስኤ መሆን ሲሆን ቆይቷል። አንድ ወጣት ኢትዮጵያዊ ታዲያ ከአጋሮቹ ጋር በመሆን ወደ ቆሻሻ መጣያ ስፍራ ሲደፋ የቆየውን የቡና ቅሪት ለዳግም አገልግሎት የሚያወል ድርጅት መስርቷል። ባልደረባችን ሀብታሙ ስዩም ይህንን ቡና ትንሳኤ የተሰኘ ድርጅት መስራች ከሆነው አልማው ሞላ ጋር ቆይታ አድርጓል። ቀጥሎ ይቀርባል።
ኮፊ ሬዞርት እንግዲህ በብዛት አብዛኛው ኢትዮጵያ በቡና ኤክስፖርት በማድረግ ታወቃለች። ስለዚህ እኛ ምንድነው ፎከስ ያደረግነው በኮፊው ላይ ሳይሆን ከኮፊ የሚመጡት ተረፈ ምርቶች አሉ። ተረፈ ምርቶቹ ለምሳሌ ከቡና ከተቀዳ በኋላ ተፈልቶ ከተቀዳ በኋላ የቡና አተል አለ። ኮፊ ባሮች ሊሆን ይችላል፣ በኮፊ ሬስቶራንቶች ላይ ሊሆን ይችላል። በቡና ሲቆላ የሚመጡ የተለያዩ ዌስቶች አሉ። ብዙ ጊዜ ወደ ቆሻሻ መጣያ ወይንም ወደ ላንድ ፊልድ ነው ወይንም ደግሞ ገበሬዎች ደግሞ በብዛት ምንድነው የሚያደርጉት ያቃጥሉታል፣ ይሰበሰብና ያቃጥሉታል። ይሄ ራሱ የሆነ የኢንቫይሮንመንታል ኢፌክት አለው። ቡና ነው። ቡና አሁን ዓለም እየተጠቀመ ያለው 5% ያህል ነው የቡና። 95% ዌስት ሆኖ ነው ያለው። ስለዚህ እንደ ኮፊ አምራችነታችን ደሞኛ which means ከ30-50% የሚሆን ዌስቶች እዚህ ይጣላሉ፣ ይቃጠላሉ። ስለዚህ እነዚህን የፐርሰናል ኬር ወይንም የንጽህና መጠበቂያ እቃዎች ወይንም የኮስሜቲክስ ኢንግሪዲየንት እንዲሆኑና በተጨማሪም የምግብ ውጤቶች እንዲሆኑ ኢንግሪዲየንትስ እንዲሆኑ የማድረግ ስራ ላይ ነው የሚያሁን እየሰራናለን።
እንደው ነገሩን የበለጠ ግልጽ ለማድረግ ያክል የቡና ተረፈ ምርቱን በተለምዶ አተላ የሚባለውን ከተለያዩ ቦታዎች ያስተባብራችሁ ወደ ሌላ ህይወት ቀያሪ ነገር ነው እየቀየራችሁት ያላችሁት። ምን አይነት ነገሮች ይሰሩበታል? አሁን ቀደም ብለ ስለተከስካቸው ምርቶች እስቲ በሰፋ አድርገህ ንገረን።
እንደ ኢኒሻል የጀመርነው 3 ፕሮዳክቶችን ነው። ሪሰርች ኤንድ ዲቨሎፕመንታችንን እያሰፋን ነው ፕሮዳክታችንን በደንብ ለማስፋት። 3 ፕሮዳክቶችን አሁን ላንች ያደረግን ያለ ነው። አንደኛው የቡና ዘይት ነው። ሁለተኛው የቡና ፍሎር ወይንም የቡና ዱቄት ነው። ሶስተኛ ደግሞ የቡና ፋይበር ነው። እንደሚታወቀው ቡና በሃይ የሆነ የፋይበር ኮንቴንት አለው። ከቡናው ደግሞ ዌስቶቹ የተሻለ በሪሰርች ኤንድ ዲቨሎፕመንት የተገኘው ዌስቶቹ የተሻለ የፋይበር እንትን እንዳላቸው ነው። እና እነዚህ 3 ፕሮዳክቶች በሁለት ሴግመንት ላይ ነው የሚሰሩት። ለምሳሌ ኮፊ ኦይል እና ፋይበሩ በፐርሰናል ኬር ላይ አለ። እንዲሁም በተጨማሪ የቡና ዘይቱና የቡና ፍሎር ወይንም ዱቄቱ ደግሞ በምግብ ኢንግሪዲየንትነት ያገለግላል።
እንግዲህ እንደሚታወቀው ቡና ኢትዮጵያ ለዓለም የሰጠችው ስጦታ እንደሆነ ይታወቃል። በዓለም ላይ ሚሊዮኖች በየቀኑ የሚጠጡት መጠጥ ነው። የዓለምን የአየር ሁኔታ የሚበክሉ ተብለው በተለምዶ የሚደጋገሙ ምርቶችና ይዘቶች አሉ። የቡና ተረፈ ምርት ሊካተት የሚችልበት ምክንያቱ ምንድን ነው?
ሲጀመር ፕሮዳክሽን ላይ ያለ ቡናው ሲታጠብ ውሃው ራሱ ትልቅ የሆነ ቶክሲክ ለሶይል ይሄ አኳቲክ የሆኑ ይሄ የውሃ እንትኖች ላይ ከፍተኛ የሆነ ኢምፓክት አለው። እንደሚታወቀው ቡና የአሲዲቲ ሌቭል አለው፣ ኃይለኛ የሆነ አሲዲቲ ሌቭል አለው። የአሲዲቲ ሌቭል ቀጥታ ወደ ሶይል ነው የሚሄደው። በተጨማሪ ምንድነው ቡና ወደ ላንድፊል በሚሄድበት ጊዜ CO2 እንደሚታወቀው በአለማችን ላይ ትልቅ የካር CO2 ኤሚሽን ትልቅ አጀንዳ ነው። ትልቅ ይሄ የፖሊሽን እንትኑ ትልቅ ነው። ሆኖም ግን የቡናን ስናየው ሚቴን ነው ሪሊዝ የሚያደርገው። ሚቴን ማለት ከሲኦቱ 86% ታይም የበለጠ ለኢንቫይሮንመንት ትልቅ ኢምፓክት አለው። ስለዚህ ምንድነው ይሄ ኢንቫይሮንመንቱ ላይ የሚያመጣው ነገር እነዚህ ቀጥታ ወደ ላንድፊልድ ወይንም ወደዚህ ወደ ቆሻሻ ቦታዎች ወይንም ይሄ ሚስ ማኔጅመንት በተደረገ ሳይደረግ የሚሄድ ከሆነ ትክክለኛ የሆነ ስትሪክትሊ የሆነ ኢንቫይሮንመንታል ኢምፓክት አለው። እናም የኢምፓክቱ ደግሞ ከሲኦቱ 86x ወይንም 86 ታይም ከሲኦቱ ትልቅ ነገር ነው። ያ በአለማችን ላይ የካር ኤሚሽን አለ፣ የፋክተር ኤሚሽኖች አሉ። ከነዚህ ሁሉ በ86 እጥፍ ነው የቡና የፖሊሽን በኢንቫይሮንመንቱ በሶይሉ ላይ because of the methane emissions ስላለው።
እንግዲህ ይህንን ፍርሃን በመላለም እያስተዋወቅ ትገኛለህ። በዘርፍ ውስጥ ከሚሳተፉ ሰዎች ጋርም የመገናኘት የመተዋወቅ እድሉን አግኝተሃል ብዬ አስባለሁ። ያላቸው ምላሽ ምንድን ነው? ይዘኸው በመጣኸው ሀሳብ ዙሪያ ከሌሎች ሀገራት ባለሙያዎች ያገኘው ምላሽ ምን ይመስላል?
ይህን ፕሮጀክት በምጀምርበት ጊዜ የማስተርስ ፕሮግራሜን በምማርበት ጊዜ ነው የጀመርኩት። አዘ ቴሲስ ነበረ። ከዛ በኋላ ነው ወደዚህ ፕሮጀክት ወደ ንግድ አስገብተ ነው ወደ እያደገ የመጣው። ከዛ በኋላ አማሜዝ የመጀመሪያውን ካምፓኒያችንን በመሰረትን በአራት ወር ውስጥ በዓለማችን ላይ ካሉ የ110,000 አፕሊኬሽኖች ከዓለም ላይ በአንትርፕረነርሺፕ ወርልድ ካፕ የሚባል አለ በ110,000 በላይ አፕሊኬሽን ገብተው ከዛ ውስጥ በቶፕ 100 ስንመረጥ በአራት ወር ውስጥ አይ ዋዝ አሜዝድ። ኢትዮጵያዊ እንደዚህ አይነት ነገር ይዞ መምጣት እንደገና ወጣት መሆንን ደግሞ ሲያዩ በጣም ሰርፕራይዝድ የሚሆኑት እና ሪሊ ከዛ በኋላ ይሄ ነው ለእኛ አሁን ላለንበት ደረጃም ቀስ በቀስ እየሄድን እንደገና ደግሞ ሰውም በጣም ሰፖርቲቭ ነው። በዚህ ኢንቫይሮንመንት ላይ በዚህ ኢኮሲስተም ስታርታፕ ኢኮሲስተም ላይ ያለው ሰው በጣም ሰፖርቲቭ ነው እና በዛ ምክንያት ነው በዚህ አፕሪሺየሽን በምናገኘው የተለያዩ ሄልፖች ከተለያዩ ሰዎች ከማናቃቸው ሰዎች ኦል ኦቨር ዘ ወርልድ ብዙ አይነት ሰፖርቶችን እናገኛለን እና ይሄ ፕሮጀክት ሪሊ ለእኛ ብቻ ሳይሆን ለኢትዮጵያም ትልቅ ኢምፓክት ሊያመጣ የሚችል ነው። በፕሮዳክቶቻችን ብቻ ሳይሆን ቡናንም በማስተዋወቅ የቡናን ማምረት ብቻ ሳይሆን ቡናን መላክ ብቻ ሳይሆን ከዚህ በኋላ ዌስቶችን ራሱ ቫልዩ አድድ አድርገን ለመሸጥ ያለንን አምቢሽን በተለያዩ ቦታዎች በምንገኝበት በተለያዩ መድረኮች ይሄን የመሰሉ ፊድባኮች ነው የምናገኘው እና ያ ነው እኛ በፍጥነትም የሆነ እንደዚህ አይነት ፕሮግረሶች እንድናመጣ ያደረጋል።
አንተ መስራቹ ወጣት እንደሆንክ ይታያል፣ ይታወቃል። ይህን አንተ የጀመርከው ስራ ወደ ታናናሾች ወደ ሌሎች ወጣቶች እንዲዳረስ የምታደርገው የእውቀት ሽግግር ሂደትስ ምን ይመስላል? ምን ያክል ወጣቶች ከአንተ ጋር በዚህ እንቅስቃሴ ውስጥ እየተሳተፉ ነው?
ያው በካምፓኒያችን አሁን በ11 ሰው ነው ያለው። አብዛኞቹ ወጣቶች ነን። ከዛ ውጪ የተለያዩ ሳይንቲፊክ አድቫይዘሪ ቦርዶች አሉን ከተለያዩ ዓለም። አብዛኞቹ መስራቾች የምንባለው አራታችንም ኢትዮጵያኖች ነን። ሌሎቹ ሶስቱ ሴቶች ናቸው። እኔ ብቻ ነኝ በሊደርሺፕ ቲሙ ላይ አዘ ፋውንደር ያለሁት። እነሱ በተለያየ ባክግራውንድ ላይ ያሉ ናቸው። ከኮፊ ቫሌ አድ ላይ መጥተዋል፣ ከባዮቴክኖሎጂ መጥተዋል፣ ከፋርማሲቲካል መጥተዋል። እና እነዚህን ኮምባይንድ አድርገን ነው አዘ ቲም የምናደርገው። ግን ይሄ ምንድነው እኛ እያደረገን ያለ ነው፣ ይሄን ሪፍሌክት ለማድረግ ነው። ለኢትዮጵያ ለወጣቶች ሪፍሌክሽን ለመፍጠር እና ኢንስፓየር ለማድረግ የተለያዩ ሂደቶች እናደርጋለን። ለምሳሌ ዜር ኢዝ ዋይ ኮምቢኔተር የሚባል የአሜሪካ የአክስለሬሽን ፕሮግራም አለ። የእሱ እኛ ሰርቲፋይዶች ነን። የተለያዩ ኢቨንቶችን በኢትዮጵያ እናዘጋጃለን። በስታርታፕ ላይ ያሉ ሰዎችን ሚት እያደረገን ይሄ ወይ ነው ለእናንተ እንደዚህ ነው የሚሉ ኮንቨርሴሽን ፎርማል የሆነ ባይሆንም የሆነ ሚትአፕ ነገሮችን እያዘጋጀን የሰላዩ ኢንስፓይሬሽን ለመፍጠር እንሞክራለን። እንዲሁም በተጨማሪ በኢደብሊውሲዩ በአንተርፕረነርሺፕ ወርልድ ካፕ ላይ የሀርደር ፕሮግራሞች አሉ። የሀርደር አንተርፕረነርሺፕ ሀርደር የሚባል ፕሮግራም አለን። በዛ ስር ይሄ ፕሮግራም ሰዎች እንዲያውቁት አፕላይ እንዲያደርጉ የአፕሊኬሽን ፕሮሰሱ ምን ይመስላል፣ ምን ምን ማሟላት አለባቸው የሚሉትን ነገሮች ሰፖርቲቭ ፐርሰናል የሆነ ሰፖርት እናደርጋለን። አብዛኛዎቹ sometimes እኔ ፐርሰናል ሪች አውት አረጋቸዋለሁ የራሳቸውን እንቅስቃሴያቸውን በማየት ኢዘር ደግሞ ከራሱ ከዋይ ኮምቢኔሽን ወይንም ከኢደብሊውሲ በሚመጡ ፑል በሚያደርጉልን ሰዓት እነዛ ሰዎች ኮሌክት እያደረግን ሰፖርት ለማድረግ እንቅስቃሴዎችን በተወሰነ ሁኔታ እናደርጋለን።
መልካም። እንደው ከመለየታችን በፊት አሁን የጀመራችሁት መንገድ የዓለምን ትኩረት እያገኙ ከመጡ ፈጠራዎች መካከል አንዱ ሆኗል። የመጪ ዘመን እቅዳችሁ ምንድን ነው? ምን ለማድረግ አስባችኋል?
ያው እንግዲህ የኛ ቪዥናችን አሁን በአሁን ያለንበት ደረጃ በሪሰርች ኤንድ ዲቨሎፕመንት ደረጃ ነው ያለነው። ሪሰርች ኤንድ ዲቨሎፕመንት ደረጃ ኤክስፐሪመንቴሽናችንን ጨርሰን የተለያዩ ከኢንቨስተሮች ሚታፕ እያደረግን ያለነው፣ ከኢንቨስተሮች ጋር የተለያዩ ኔጎሽሽኖች እያደረግን ያለነው። በኔጎሽሽናችን መሰረት በተለያዩ ኢንቪቴሽኖች ከተለያዩ ቦታዎች ይመጣል። የኛ ያው ቡና አፍሪካ ውስጥ ብዙ ቦታ ላይ አለ፣ ሳውዝ አፍሪካ አለ፣ ኬንያ አለ እና እነሱን እንደ ኤክስፓንሽን በማያዝ ኢትዮጵያን ግን አትሊስት የሪሰርች ኤንድ ዲቨሎፕመንት ኤክሰለንሱ ወይንም የመጀመሪያ ፋብሪካ የፓይለት ፕሮጀክቱ ኢትዮጵያ ውስጥ እንዲሆን ነው የኛ ትልቁ ቪዥናችን። እሱ ላይ እየሰራን ያለ ነው። በተጨማሪ በሰፊው ያው ይሄ የምናመርታቸው ፕሮዳክቶች ለምሳሌ ይሄ የኮፊ ፍሎሩ ላይ ምግብ ነክ ስለሆነ ኮመርሻላይዝ ማድረግ ሳይሆን ከወርልድ ፉድ ፕሮግራም ጋር ላስት ታይም ሚቲንጎች ነበሩን። እንደዚህ ኤንጂኦዎችን ኢንተግሬት በማድረግ ለቀጥታ ለገበሬዎቹ ያው እንደሚታወቀው ቡና በሚመረትበት ቦታ ላይ ይሄ እንደዚህ ሲወ እንትኖች አይገኝ ጤፍ የለም፣ ይሄ ወተት የለም፣ የተለያዩ ክሮፖች አይገኙም። ስለዚህ እነሱ ይሄንን ፕሮዳክት ከቡናው ከመጣበት ከ30-50% ከሚመረተው ፕሮዳክት ወደ ኤንጂኦ ሪሌት እንዲገባና ህብረተሰቡ በዚህ ፕሮዳክት ጤንነቱንና ኒውትሪሽን ደስ ያላቸው ነገሮችን እያቀላቀለ እንደ ኢንግሪዲየንት እንዲጠቀም ፕሮጀክቱን እዛ ላይ እየሰራ ነው ያለ ነው። በተጨማሪ ደግሞ ሰፋ ባለ ሁኔታ የተለያዩ ኢንቪቴሽኖች እየመጡልን ስለሆነ ወደ ሳውዝ አፍሪካ እና ወደ ኬንያ ኤክስፓንሽን ፕሮግራሞችን የማድረግ ነው ሀሳባችን።
እጅግ በጣም አመሰግናለሁ አለማ ሞላ። እንግዲህ ለቡና ተረፈ ምርቶች ዳግም ህይወት የሚሰጠው ኮፊ ሪዚሬክት ድርጅት መስራችና ኃላፊነት መልካም ሁሉ እንዲገጥማችሁ እመኛለሁ።
አመሰግናለሁ አብታሙ። ታንክ ዩ ሶ ማች። አመሰግናለሁ።
ሰላምና እንግዳውን እናመሰግናለን። ከኢትዮጵያ ወጣ ስንል ደግሞ በኬንያ አወዛጋቢ በሆነው የፋይናንስ ረቂቅ ህግ ምክንያት የሚካሄደው ተቃውሞ አሁንም ቀጥሏል። ለዚህ ምክንያቱ ምንድነው ሲል ባልደረባችን አስማማው ነው ባለሙያችን አነጋግሮ ተከታዩን ዘገባ አሰናድቷል።
በኬንያ የሀገሪቱ ፓርላማ ያጸደቀውን አወዛጋቢ የፋይናንስ ህግ በመቃወም የሰዎች ህይወት የጠፋባቸው ሰልፎች መካሄዳቸውን ተከትሎ ፕሬዚዳንት ዊሊያም ሩቶ ህጉን እንደማይፈሩም ቢያስታውቁም አሁንም በወጣቶች የሚመራው ተቃውሞ ተጠናክሮ ቀጥሏል። ሶስተኛ ሳምንቱን በያዘው ህዝባዊ ተቃውሞ 39 ሰዎች ሲገደሉ ቁጥራቸው 361 የሚደርሱ ሰዎች መቁሰላቸውን የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ማስታወቁን አጃንስ ፍራንስ ፕሬስ ከስፍራው ዘግቧል። የሀገሪቱ ፕሬዚዳንት ዊሊያም ሩቶ ደግሞ ባለፈው በሰጡት መግለጫ ላይ 19 ሰዎች ተገድለዋል ብለው ነበር። የአፍሪካ ህብረትና የተባበሩት መንግስታት የጋራ ልዩ መራ ግብር በተባለ ተቋም የአፍሪካ ጉዳዮች ላይ የሚሰሩት አቶ ጌታቸው ተክለ ማርያም ኬንያ ምንም እንኳን ከቀጠናው ሀገራት ጋር ስትነጻጸር የተረጋጋች ብትሆንም ያለባት መዋቅራዊ የኢኮኖሚና የፖለቲካ ችግር መፍትሄ ለማግኘቱ ለህዝባዊ ቅሬታው አንዱ ምክንያት መሆኑን ይናገራሉ።
በጣም ሰፊ የሆነ የሀብት ልዩነት ያለበት ኢኮኖሚ ነው። እንደ ኢኮኖሚ ስንመለከተው ጥቂት ሀብታሞች አብዛኛውን የኢኮኖሚ ክፍል የሚቆጣጠሩበት ሀገር ነው። የኬንያ መንግስት አባካኝ ይባል የሚችል መንግስት መዋቅሩ ራሱን ለከፍተኛ ደሞዝ ለማጨት ወደኋላ የሚል አይደለም። በጣም ከፍተኛ ተከፋይ የሆነ መዋቅር ነው ያላቸው። ከዛ አንጻር ስትመለከተው በህብረተሰቡ ውስጥ እጅግ የተስፋፋ በመንግስት ላይ ያለመተማመን ስጭት ብዴት አለና እኛ በኢኮኖሚ እየተጎዳን ነው፣ እናንተ ግን ራሳችሁን እየተከላከላችሁ ነው፣ የእናንተ ሀብት እየጨመረ ነው፣ የግል ዘርፉ አትራፊነቱ እንደጨመረ ነው የሚል ቁጭት አለን።
አሁንም ባልበረደው ተቃውሞ ምክንያት በናይሮቢ ማዕከላዊ የንግድ መናሪያ አካባቢዎች የሚገኙ መደብሮችና ሌሎችም የንግድ ቤቶች ትላንት ዘግተው ስለመዋላቸውም ተዘግቧል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ኬንያ ከፍተኛ የዕዳ ጫና ካለባቸው ሀገራት መካከል አንዷ መሆኗን ገልጸው የአገሪቱ መንግስት የተገበረ ያቀደው የፋይናንስ ህግም ይህንን ለማስተካከል በአበዳሪ ተቋማት ከሚሰጥ ምክረ ሀሳብ የመነጨ መሆኑን ይናገራሉ።
የኬንያ መንግስት የዓለም አቀፍ የገንዘብ ተቋማትን እርግጠኛ ነኝ ማንኛውም አበዳሪ ብድር ሲጠየቅ የራሱ ቅድመ ሁኔታዎች አሉ። ማንም ሰው ገንዘቡን የማይሰጥ መግለሰብ በሀገር በተቋም ደረጃ ገንዘብ አይሰጥም ያለ ቅድመ ሁኔታ። ስለዚህ አንደኛው የተጠየቀው ጥያቄ ታክስ መጨመር። ስለዚህ የኬንያ ህዝብ ሜይ ላይ ነው ባለፈው የዛሬ ወር የታክስ ጭማሪው አሁን ያለው መንግስት የሩቶ መንግስት ሲያቀርብ የኬንያ ህዝብ ተቃውሞታል። እና ይሄ ተቃውሞ እየተቀጣጠለ ያለበት ሁኔታ እየተበረከተ ነው ያደገ መጥቶ መስፋ አሁን ያለው ደረጃ ደርሷል። እና የታክስ ማሻሻያው ምክንያቱ ይሄ ነው። ማይቻል ያህል ኢትዮጵያ የገጠመን ባይ ዘ ወይ ተመሳሳይ ነገር ነው። እሱም ማይገባ ያህል እዳ በጣም ከሀገር ውስጥም ከውጭም ወስደን አሁን ማንወጣበት ባት ውስጥ እንገኛለን። እና ዓለም አቀፍ የገንዘብ ተቋማትም ብድር በምንጠይቃቸው ሰዓት ታክስ ጨምሩ ያው በጣም ተመሳሳይ ምክሮችን እየመከሩ ነው ያለው። እኛ በጣም የሚገርም ይመሳሰላል። የታክስ እንትናችሁን አስቡ ነው የሚሉ ወጪቀነሱ የታክስ የገቢ ምንጫቸውን አስሩ ነው የሚሉትን።
የአካባቢ መልካም ምድራዊ ፖለቲካ መቃየር ተከትሎ ኬንያ አሜሪካን ጨምሮ ከምዕራብ ዓለም ጋር የፈጠረችው ወዳጅነት በህዝቡ ዘንድ እንደ ተጽዕኖ ተወስዶ አልተወደደ የሚሉት አቶ ጌታቸው ይህንና ሰሞናዊ ሁኔታዎችን ተከትሎ ኬንያውያን በፕሬዚዳንት ሩቶ መንግስት ላይ እምነት ማጣታቸው ለተቃውሞ መቀጠል ምክንያት ነው ይላሉ።
አሜሪካን ተልእኮ ተከትለው ወታደሮቻቸውን ወደ ሃይቲ መላካቸው በሀገር ውስጥ ያለ ብዙ የጸጥታ ችግር ባለበት ሁኔታ የኬንያ ሰራዊት ለምንድን ነው ወደ ሃይቲ የሚሻገረው እና እዛ ጉዳይ ለማስፈጸም የሚሄደው የሚለው ነገር በጣም ቅሬታ እየፈጠረ ነው። እና ኬንያ የምዕራቡ ዓለም ተጽዕኖ ስር እየወደቀች ነው እና እሱ ተገቢነት የለውም። ለዚህ ደግሞ ይሄ መንግስት ነው ተጠያቂ። ስለዚህ ይሄ መንግስት ምንም እንኳን ፕሬዚዳንቱ የፋይናንስ ህጉን አልፈርምም ቢሉ የኬንያውያንን ፍላጎቶች ሊያሟሉ የሚችሉ አይደሉም። ስለዚህ ስልጣን ይልቀቁ የሚል ነገር ላይ ማሁን ያለ
ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ ማድረጋቸውን ከተናገሩ በኋላ ባለፈው እሁድ ሰኔ 23/2016 ዓ.ም ከጋዜጠኞች ጋር በነበራቸው ቆይታ ውሳኔያቸው አገሪቱን ወደ ኋላ 2 ዓመታት የሚመልስ ነው ብለውታል። ኬንያ በአሁኑ ጊዜ ያለባትን 79 ቢሊዮን ዶላር ብሔራዊ ዕዳን ለመቀነስ ግብር መጣሉ አስፈላጊ እንደነበር የተናገሩት ፕሬዚዳንቱ አገሪቱ ከምትሰበስበው ግብር 60% የሚሆነውን ዕዳ ለመክፈል ታውለዋለች ብለዋል። ይህ የግብር ጭማሪ ዝቅተኛ ገቢ ያለው የማህበረሰብ ክፍል ላይ የብረታ ምጣኔ ሀብታዊ ጫና የሚያሳርፍ መሆኑን የሚናገሩት ዶክተር አብዱል መናን በበኩላቸው የሀገሪቱ መንግስት ይህንን ታሳቢ ባደረገ መልኩ በሂደት ማሻሻያውን መተግበር እንደነበረበት ይናገራሉ።
የታክስ ማሻሻያ በጣም ጫናው እንዳይበረታ በይበልጥ ድሃው ህብረተሰብ ክፍል ላይ ቀለል ለማድረግ ነው፣ ድሃው ላይ ማለት ነው። ሁለት እርምጃው የሚወሰድበት ጊዜ በተራዘመ ጊዜ ቢሆን ነው የሚሻለው ማሻሻያ እርምጃው። ይህንን ደግሞ ዓለም አቀፍ የገንዘብ ተቋማትን ለማሳመን መጣር ያስፈልጋል። በአጭር ጊዜ ውስጥ እንደዚህ አይነት ሪፎርሞች ስታካሂድ ማሻሻያ ስታካሂድ በጣም ደሃውን ህብረተሰብ ክፍል ለከባድ ችግር ነው የሚዳረገው እና የሚተገበርበት ጊዜውን የተራዘመ እንዲሆን መጠየቅ ነው። አንደኛው መነጋገር ነው ያለው አማራጭ ከህብረተሰቡ ጋር ማለት ነው እንጂ አጠቃላይ አንተገብረውም ቢሉ የሚሆን አይመስለኝም።
ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ በማድረጋቸው አገሪቱ ከፍተኛ መጠን ያለው ብድር ማግኘት እንደሚጠበቅባት ከጋዜጠኞች ጋር ባደረጉት ቆይታ ተናግረዋል። ኢትዮጵያን ጨምሮ በከፍተኛ ዕዳ ውስጥ ያሉ አገራት ከአበዳሪ ተቋማት የሚቀርቡ የኢኮኖሚ ማሻሻያ ጥያቄዎችን አማራጭ በሌለው መልኩ እየተገበሩ ናቸው ያሉት ዶክተር አብዱል መናን ፕሬዚዳንት ሩቶም ትቼዋለሁ አልፈርመውም ቢሉም የጊዜ ጉዳይ ካልሆነ በስተቀር መተግበራቸው አይቀርም ብለዋል።
ኦሬዲ ችግሩ ስለሆንክ ከዛ ችግር ልትወጣ መስችለው የለም የተወሰነ ማስተካከያ ይካሄድልሃል፣ የረጅም ጊዜ ብድር ይሰጥሃል፣ ኢኮኖሚ ማስተካከያዎች እርምጃዎች ትወስዳለህ፣ የተወሰነ ጊዜ ደግሞ ፋታ ታገኛለህ ማለት ነው። ችግሩ መፍትሄ የቀረበልህም ችግር ሊሆን ይችላል፣ ምንም ጥያቄ የለውም። ችግሩን ብተወውም እንዳለ ከችግር አትወጣም። መፍትሄ ተብሎም የቀረበው ደግሞ የተወሰነ ችግሩን ያራዝምልሃል፣ ግን የሆነ ጊዜ ድረስ ያስኬድሃል። ስለዚህ ሊተውት የማይችሉት ጉዳይ ነው እና ምንም ጥርጥር የለም። ተቃውሞ ግን አሁን ስለበረታ ትቼዋለሁ ይበሉ እንጂ ምንም ቢተውት ምን ያደርጉታል? ዳ ወዲያው እኮ አለ የት ይሄዳል። ግን የህዝብን ተቃውሞ ፈርተ ታክስ አላሻሽልም ብለህ ብትተወው ችግሩ የትም አይሄድም። ስለዚህ መልሰው ወደ ዓለም አቀፍ የገንዘብ ተቋም ጋር መሄዳቸው ማይቀር ጉዳይ ነው። አጭር ጊዜ ቢያዘገዩት
በኬንያ የቀጠለው ተቃውሞ መረጋጋት በተሳነው የአፍሪካ ቀንድ ላይ ተጨማሪ ጸጥታ ችግር እንዳይፈጥርም ተሰግቷል። ኢትዮጵያን ጨምሮ አብዛኞቹ የአፍሪካ ቀንድ ቀጠና ሀገራት በውስጣዊ ጉዳይ የታመሱ ነው የሚሉት አቶ ጌታቸው ተክለማርያም የኬንያ ጉዳይም ለቀጠናው ተጨማሪ የራስ ምታት ሆኗል ይላሉ።
ሱዳንም ተመለከተው ኦልሞስት በአለም አቀፍ ደረጃ ትልቅ ሊባል የሚችል እና ብዙ ሚሊዮን ሰዎችን ለህልፈት ሊዳርግ የሚችል የድርቅ ፈተና ተጋርጦበት ነው ያለው። በዛ ላይ ጦርነት ደግሞ አለ። እጅግ የከፋ ጦርነት ነው እየተካሄደ ያለው። ኢትዮጵያም እንደዛው ሌላ ትልቅ ኢኮኖሚ ነው፣ ግን ደግሞ ራሱን አረጋግቶ ከዚህ በፊት ወደ ነበረው ሁኔታ ለመመለስ ተግዳሮት የገጠመው ነው። ከዛ ውጪ ያሉት እንግዲህ ትንሽ ሀገራቶች የራሳቸው የውስጥ ፖለቲካቸው አለመረጋጋቱ ረጅም ጊዜ የቆየ ነው። በክልሉ ደግሞ የሽብር እንቅስቃሴ የሚያደርጉ አካላት አሉ እና ለዚህ እየታመሰ ላለ እና መረጋጋት ለራቀው ቀጠና የኬንያ ወደ መታመስ መሄድ ደግሞ ሌላ ራስ ምታት ነው የሚሆንበት። ስለዚህ በክልል ደረጃ፣ በአህጉርም ደረጃ፣ በአለም አቀፍም ደረጃ ይሄ ነገር ትኩረት ተሰጥቶት ወደ መረጋጋት፣ ወደ ድርድር፣ ወደ ንግግር ሊሄዱ የሚችሉበትን አማራጮች ማስቀመጥ የተሻለ ይመስለኛል።
ፕሬዚዳንት ዊሊያም ሩቶ የኬንያን ወጣቶች ቅሬታቸውን ለመስማትና ለማነጋገር ዝግጁ መሆናቸውን ቢያመለክቱም የሰልፉ አድራጆች ግን በተቃውሞ እንቅስቃሴው እንቀጥላለን ሲሉ ዝተዋል። በማህበራዊ ሚዲያ ላይ ባሰፈሯቸው ጽሑፎችም በያዝነው ሳምንት ተጨማሪ የተቃውሞ እንቅስቃሴዎችን ለማካሄድ ጥሪ አድርገዋል። ፕሬዚዳንት ሩቶ ያላንዳች ቅድመ ሁኔታ ስልጣናቸውን እስኪለቁ ድረስ አናቆም የሚሉም አንዳንድ በራሪ ወረቀቶችም ታይተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ተከታዩ ዝግጅታችን ደግሞ ስፖርት ፎር ቼንጅ የተሰኘ አንድ ተቋም በወጣቶች ዙሪያ እየሰራ ያለውን ሁኔታ ይቃኛል። ኤደን ገረሙ ናት ያዘጋጀችው።
የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስራ 200 የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራውን ሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ ዕውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ተገልጻለች። ይህን ክፍተት ለመሙላት ስፖርት ፎርቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው።
ስፖርት ፎር ቼንጅ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር፣ የሚገርምሽ እኛ ብዙ ስልጠና የሚመስለነውን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለን፣ ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙ ነገር የሚያስተምሩሽ እና በጣም ብዙ ማናቀው በእግር ኳሱ በጣም አሁን አንፈንድ ነው እኮ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም በምንድን ነው በቃ ባልጠበቁት መንገድ እነሱ ጋር ነው በመጀመሪያ ጊዜ ብዙ ኮቾች እኔ ብቻ ሳልሆን ብዙ ኮቾች አዋርነሱን የሚያገኙት። ከዛም በመነሳትኛ አሁን ብዙ የምናስተምራቸው ልጆች አሉ። እንደነሽ በተፈጥሮ ናቹራል ያገኙት ኢንስትሪዮንት ነገር አለ አይደለ? ተመርኩዘን እግር ኳስ ተጫዋች ነገ ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት እናስተምራቸው ልጆች አሉ።
ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለ ንዋያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ ዓላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል።
እነዚህ ነገሮችን ሰራ አራት መሰረታዊ ምሰሶዎች አሉ ወይም ደግሞ የተመሰረተባቸው ዋና ዓላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ ማስተር ወይም በእንግሊዝኛ ስልሽ ይቀላል የኔትወርክን ፓርትነርሺፕ ፕላትፎርም መፍጠርና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ያቱም 2030 አጀንዳ የነሱ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተሩ የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርጎች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጪ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ፣ ስፖርት እንደ መሰራ የሚጠቀሙ መንግስታዊ ያልሆኑ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማስተሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያ ዓላማችን።
ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ ያደርጋል።
ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን የሀገር ውስጥ ተፈናቃይውን ሪፊጂውን ማርጂናላይዝ የሆኑ ደግሞ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርት የምናካትትበት ሁለተኛው ፒላራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ ተቋማት ግንባታ ያስፈልገናል። ተቋማት ካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልምና ዘላቂ ለማድረግ ተቋማትን የመገንባት ተቋማት የማብቃት ፕሮጀክት አለን ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን መሰራበት ዲጂታላይዜሽን
የስፖርት ፎር ቼንጅ መስራች አዱ ገብሩ በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል።
የትምህርትን ጥራት ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየን እንገኛለን። ጀንደር ኢኳሊቲ ጎል 5 ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል 10 ላይ ሬዲዩስ ኢንኢኳሊቲስ የሚለው ለምሳሌ ኢኳል ፔ ሴቶችም ወንዶችም በሰላም ቦታ ሊሆን ይችላል በስፖርቱ ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የሚሰራቸው ስራዎች አሉ። ጎል 13 ላይ የክላይሜት አክሽን ያለ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል 16 በተለይ ከከተማ ጋር ከኢንስቲትዩሽን ጋር ሰስተናብል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል 17 ላይ ፓርትነርሺፕ ፎር ዘ ግሮስ እና ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሺፕ ያስፈልጋል የሚለው አሰ ፋውንዴሽን ነው።
የእግር ኳስ አሰልጣኛ አባይነሽ በስፖርት ፎር ቼንጅ አማካኝነት ያሰልጣኙን ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቋሙ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው።
ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ 20 ነው ማለት ይፈልጋል ሳሳትኩኝ። እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር አሰልጣኞች ጋር ተስፋ ምናምን ታያለሽ እንደዚህ ሌላ ሰው መጥቶን ትምህርት ሲሰጥ ያኔ አሁን ናሃዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው ባጭር ሰውዬው አጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለንበትን ሁኔታ ታውቂያለሽ፣ ብዙ ነገር የጠላለምብን ሰዓት ላይ ነን። ስፔሻሊ ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምንም ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበር። እና ያንን ትምህርት ካገኙ በኋላ ሰውዬው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ ሰውዬው ያስተማረው እግር ኳስ ብቻ አይደለም።
የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አሃዱ እንዲጠቁማል።
በተለይ ሰው ላይ ሲሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለነው ስለ ባህሪ ለውጥ ነው። እያወራን ያለነው ስለ ህይወት ክህሎት ነው። እያወራን ያለነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አይደሉም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው በረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅቱ መስራች ስራ አስኪያጅ ቮለንተር ነው የማደርገው። 100 ፉል ታይም ቮለንተር ነው እያደረኩ ያለሁት። ሌሎችም ቲሞቻችን ቦርዶም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሳሳልም ከማስረስ አንጻር ምን ፈልገዋል ያ ላይ ይቀራል ያኛው ነው። ግን በዋነኝነት ሁለተኛው ቻሌንጅ ዓለም ላይ በጣም ትላልቅ ተቋማት አሉ። ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ፣ እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም ስራ አይሰሩም። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቨንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ ያለባቸው እና እንትኑን ብዙ ጊዜ መሳሰሩን ነገር አይፈልጉት።
የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ ሀገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምጽ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አደን ገረመው።
የጋቢና መሰናዷችን